Laudetur Jesus Christus. It barek Jesus Christus. Ye e Vatican Radio now. ክቡራትና ክቡራን አድማጮቻችን ይህ የቫቲካን ራዲዮ ነው። የቫቲካን ራዲዮ ዘወትር ሰኞ፣ ረቡዕና አርብ በአማርኛ እንዲሁም ዘወትር ማክሰኞ፣ ሐሙስና ቅዳሜ በትግርኛ፣ ዘወትር እሁድ በፈረቃ በአማርኛና በትግርኛ ቋንቋዎች የተለያዩ ጳጳሳዊ ዜናዎችን፣ መንፈሳዊ ዝግጅቶችንና ዓለማዊ መረጃዎችን ለእናንተ ያቀርባል። የዛሬ የጥር 21 2009 ዓመተ ምህረት የእሁድ ዕለት ዝግጅታችን አሁን ጀመረ።
ክብራንና ክብራት አድማጮቻችን በዛሬው ጥር 21 2009 ዓመተ ምህረት ያስተሪዮ ማርያም አመታዊ ክብረ በዓል ይከበራል። በራሴና በሬዲዮ ቫቲካን የሥራ ባልደረቦቼ ስም እንኳን በሰላም ለዚሁ በዓል አደረሳችሁ እንላለን። የእናታችን የቅድስት ማርያም አማላጅነት ዘወትር ከሁላችን ጋር ይሆን ዘንድ እየተመኘን የዛሬውን የእሁድ ዝግጅቶቻችንን መከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። የዛሬውን የአስተሪዮ ማርያምን ዓመታዊ ክብረ በዓልን ምክንያት በማድረግ የዛሬውን ዝግጅታችን በአንድ የማርያም መዝሙር እንጀምራለን። በማስከተልም የዕለቱን ወንጌል እናዳምጣለን። በዕለቱ ወንጌል ላይ ደግሞ ክቡር አባ ገብረ መስቀል ሽኩር የኮንሶላታ ማኅበር ካህን አስተንትኖ ያቀርቡልናል። በመቀጠልም የዓለም አቀፍ ወጣት ካቶሊክ ሠራተኞች እንቅስቃሴ ማኅበር ዋና ፕሬዝደንት ከሆነው ከወጣት ብርሃኑ ሲናሞ ጋር የማኅበሩን እንቅስቃሴ በተመለከተ እዚህ የሬዲዮ ቫቲካን ስቱዲዮ ተገኝተው የሰጠውን ማብራሪያ የመጀመሪያውን ክፍል እናቀርብላችኋለን። በየዝግጅቶቻችንም ጣልቃ መንፈሳዊ ሙዚቃዎችን እናስደምጣችኋለን። አብራችሁን ቆዩን። በስመ አብ በወልድ በመንፈስ ቅዱስ አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ሉቃስ እንደጻፈው ከምዕራፍ 1 ከቁጥር 46 እስከ 56 የማርያም የምስጋና ጸሎት። ማርያም እንዲህ አለች፣ ነፍሴ እግዚአብሔርን ታከብራለች፣ መንፈሴ በአምላኬ በመድኃኒቴ ትደሰታለች። እግዚአብሔር እኔን ዝቅተኛ አገልጋይቱን ተመልክቷልና ከዛሬ ጀምሮ ትውልድ ሁሉ የተመሰገንሽ ነሽ ይለኛል። ምክንያቱም ኃያሉ እግዚአብሔር ትልቅ ነገር ስላደረገልኝ ነው፣ ስሙም ቅዱስ ነው። እግዚአብሔር ለሚፈሩ ሰዎች ሁሉ ከትውልድ እስከ ትውልድ ምሕረቱን ያደርጋል። በብርቱ ክንዱ ኃያላንን አንስቷል፣ ትቢተኞችን ከናሳባቸው በትኗቸዋል። ታላላቅ ገዢዎችን ከዙፋናቸው አውርዷቸዋል፣ ዝቅተኞችን ግን በክብር ከፍ ከፍ አድርጓቸዋል። የተራቡትን በመልካም ነገር አጥግቧቸዋል፣ ሀብታሞችን ግን ባዶ እጃቸውን ሰዷቸዋል። ለአብርሃምና ለዘሩ ለዘላለም ያሳየውን ምሕረት በማስታወስ አገልጋዩን እስራኤልን ረድቶታል። ይህንንም ያደረገው ለቀድሞ አባቶቻችን የሰጠውን የተስፋ ቃል ለመፈጸም ነው። ማርያም ከኤልሳቤት ጋር 3 ወር ያህል ከቆየች በኋላ ወደ ቤቷ ተመልሳ ሄደች። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።
ትውልድ ሁሉ ብፅዕት ነሽ ይሉኛል፣ ምክንያቱም እግዚአብሔር ትልቅ ነገር አድርጎልኛልና። በክርስቶስ የተወደዳችሁ ወንድሞቼና እህቶቼ፣ እንዲሁም በጎ ፈቃድ ላላችሁ ሰዎች ሁሉ የጌታችን ኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን፣ አሜን። የዛሬ ሰንበት ከሰንበትነቱ ባሻገር የአስተርእዮ ማርያም በዓል ነው። በዓመቱ ውስጥ ከምናከብራቸው የእመቤታችን ቅድስት ድንግል ማርያም አበይት በዓላት አንዱ ነው። የዛሬው በዓል የሚያስታውሰን የእመቤታችን የቅድስት ድንግል ማርያም እረፍት ወይም ሞት ነው። እንደ ቤተ ክርስቲያን አስተምህሮ እመቤታችን ቅድስት ድንግል ማርያም አልሞተችም፣ ግን አንቀላፍታለች። ምድራዊ ሕይወቷን ጨርሳ ሥጋዋ መበስበስ ሳይደርስበት በልጇ አማካኝነት በሥጋና በነፍስ ወደ ሰማይ ተወሰደች ወይም ፈለሰች የሚል ነው። ይህ ትምህርትና እምነት ከስድስተኛው ክፍለ ዘመን ጀምሮ የታመነና የተከበረ የዘለቀ ሲሆን በ1950 ዓመተ ምህረት ፓፓ ፒዮ 12ኛ የእመቤታችንን ፍልሰታ በሥጋና በነፍስ ወደ ሰማይ መወሰዷ የእምነታችን እውነተኛ ትምህርት ወይም ዶግማ አድርገው ደነገጉት። የኢትዮጵያ ክርስትና ትውፊት ስለዚህ የእመቤታችን ሞትና ፍልሰት እውነትነት ሲናገር በእመቤታችን ቅድስት ድንግል ማርያም ሞት ጊዜ አይሁዶች የእመቤታችንን አስከሬን ከሐዋርያት ለመውሰድ ፈልገው ነበር ይላል። ምክንያቱም እሷም እንደ ልጇ ከሞት ተነሳች ተብሎ ውዥንብር እንዳይፈጠር በመፍራት ነበር። ነገር ግን የእመቤታችን አስከሬን ተሰወረ። ስለዚህም ሐዋርያት የተከሰተው ነገር ምስጢር እንዲገለጥላቸው 2 ሱባኤ ወይም 2 ሳምንት ጾም ጸሎት ያደርጋሉ። በመጨረሻም የእመቤታችን በመላእክት ወደ ሰማይ መወሰድ የሚያሳይ ራእይ ያያሉ። በዚህም በሥጋና በነፍስ ወደ ሰማይ መፍለስዋን ይረዳሉ። ስለዚህም ነው የነሐሴ ፍልሰታ ጾም ሱባኤ እንደ እመቤታችን ቅድስት ድንግል ማርያም ፍልሰታ በዓል ዝግጅት የሚደረገው ይላል። ትውፊቱ ታሪካዊ ትረካው እውነትም ይሁን አይሁን፣ መልእክቱ ግን እውነት ነው። እመቤታችን ቅድስት ድንግል ማርያም በሥጋና በነፍስ ወደ ሰማይ ተወሰደች፣ ፈለሰች። ሌላው የዛሬው በዓል መጠሪያ ስም አስተርእዮ ነው። አስተርእዮ ማርያም እንለዋለን። ምክንያቱም በዓሉ የሚከበርበት ወቅት የአስተርእዮ ወቅት ስለሆነ ነው። አስተርእዮም ማለትም ግልጸትን የሚያመለክት ነው። በሥርዓት አምልኳችን መሠረት ከገና በኋላ ከጥምቀት ጀምሮ ያለው ወቅት የአስተርእዮ ወይም የጌታችን የኢየሱስ ክርስቶስ ግልጸት የምናከብርበት ነው። በጥምቀት ወቅት እግዚአብሔር አብ ተናገረ፣ ይህ የምወደው ልጄ ነው አለ። ማንነቱ ተገለጸ ማለት ነው። በቀጣዩ ዕለት በቃና ሰርግ ላይ ውሃውን ወደ ወይን በለወጠ ጊዜ ክብሩን ገለጸ። በቀጣዮቹም ሳምንታት በተለያዩ ምልክቶች ማንነቱንና ተልኮውን የገለጸበት ሁኔታ ነው የሚያስረዳን። ስለዚህ በዚህ ወቅት የሚከበረው የእመቤታችን ቅድስት ድንግል ማርያም በዓል አስተርእዮ ማርያም እንለዋለን እንጂ የምንዘክረው ግን ሞቷን ወይም እረፍቷን ነው። በሥርዓት አምልኳችን የምናከብራቸው በዓላት ሁሉ ከመሠረታዊው የክርስትና እምነታችን ጋር የተያያዙና እምነታችንን የሚያብራሩ ናቸው። የእመቤታችን እረፍት እና ፍልሰታ በጌታችን ኢየሱስ ክርስቶስ ሞትና ትንሣኤ ያለንን እምነትና እኛም በመጨረሻ የዚህ ተሳታፊ እንደምንሆን የሚያስረዳ ነው። በክርስቶስ የሚያምኑ በመጨረሻ ከሙት እንደሚነሱ ያስታውሰናል። አንቀጸ ሃይማኖታችን በሙታን ትንሣኤና በዘላለም ሕይወት ተስፋ አደርጋለሁ ይላል። የእመቤታችን ሕይወት የዚህ ተስፋችንና እምነታችን የሚያረጋግጥና የሚያብራራ ነው። مدراوي هي وتوان جرسا بنفسنا بسقا ودزل عالماوي كبر توسدج بمقطريا صلوت لاي بأراتنياو يكبر مستير يمن ناس تنتنوم يهنن يأمنتاتشنن مستير يمياستاووسنو زاري يهنن بعال سنة كبر يتنببون يوانجيل قالن فتسم هالن مالتنا انيام بزمناتشن اما بيتاتشن كدس درنجل ماريامن بزئت ناشبلن اناو الدسات عالن بوانجيلون دسمانو تولد دولو بزئت ناشيلو نيال مكنياتوم اغزيابهير تلق نگر عدرقول نيالن نا اما بيتاتشن كدس درنجل ماريام بزيه ملكو بتلايي بقال يمن ذكرات بزئت ناشي منلات اغزيابهير لرسوا بعد الرقو تلق نگر مكنياتنا يهوم يلجو النات اندتهون النا بدهن النات قدوم تساتافي اندتهون سلا درقاتنا كماريام قال سقال بسه اغزيابهير سوهون اغزيابهير سلمرتاتنا سلا كبرات انيا مننا كبرات علن اغزيابهير ياكبرون ماكبر اغزيابهيرن ماكبرنا የተወደዳችሁ ወንድሞችና እህቶቼ ሆይ ከዛሬ ወንጌል አንዳንድ ነጥቦች ለራሳችን መንፈሳዊ አስተንትኖ ይሆን ዘንድ መጥቀስ ወዳለሁኝ። አንደኛ የእመቤታችን የምስጋና ጸሎት በራሱ አንድ ትልቅ ነጥብ ነው። እመቤታችን ቅድስት ድንግል ማርያም የወገኖቿን ፈለግ በመከተል ያለፈውን ታሪኳን በመዘርዘር ያለችበትን ሁኔታና የወደፊቷን ተስፋዋን በመመልከት እግዚአብሔርን ታመሰግናለች የምስጋና ሊጣንያ ትዘረዝራለች ይህ የማርያም ጸሎት በመጽሐፈ ሳሙኤል አንደኛ ምዕራፍ 2 ካንድ እስከ 10 እናገኛለን ይህም ይሃና የምስጋና ጸሎት በተመሳሳይ ሁኔታ እሷም እግዚአብሔር ስላደረገላት ነገር እግዚአብሔርን ያመሰገነችበትን ሁኔታ ያስታውሰናል እንግዲህ ማርያም የጸሎቷ ሁኔታ ይህ የማርያም ጸሎት በመጽሐፈ ሳሙኤል ምዕራፍ 2 ከአንድ እስከ 10 እናገኛለን ይሃና ጸሎት ይሃና የምስጋና ጸሎት በዚህ ሁኔታ እመቤታችን ቅድስት ድንግል ማርያም በትህትና በእግዚአብሔር ፊት ትቀርባለች ምስጋናዋን ትዘረዝራለች በታሪካችን ውስጥ ውጣ ውረድ ቢኖርም እግዚአብሔር ቃሉን አይረሳም ብንወድቅ ያነሳናል ብንታበይ ግን እንወድቃለን እግዚአብሔር ቃሉን የሚጠብቅ አምላክ ነው። በዚህ ጸሎቷ የእግዚአብሔርን ባህሪ ቁልጭ አድርጋ ታሳየናለች። የወደቁትን የሚያነሳ በታሪካችን በህይወታችን ውስጥ የሚሰራ ቃሉን የሚጠብቅ አምላክ መሆኑ። የተወደዳችሁ ወንድሞቼና እህቶቼ ሆይ ከዚህ ሁሉ ምን እንማራለን? እግዚአብሔርን የሚወዱ በክርስቶስ ሞትና ትንሣኤ የሚያምኑ መጨረሻቸው የጌታችን የኢየሱስ ክርስቶስ ክብር ተስፋፋይ መሆኑን እንረዳለን። የእመቤታችን ትልቅነት የሚመጣው እግዚአብሔር በርሷ ባደረገው ተግባር ነው። የልጁናት እንድትሆን መረጣት የሰማይ ንግስት ሆነች። እንግዲህ እግዚአብሔር ነው ከፍ የሚያደርገን። እሱ ያከበረው ማንም አይሽረውም። እግዚአብሔር ያከበረውን የሚያከብር የወደደውን የሚወድ እግዚአብሔርን ያከብራል እግዚአብሔርን ይወዳል። ከእመቤታችን የምስጋና ጸሎት እኛም ጸሎት እንማራለን። በመጀመሪያ በማንነታችን በትህትና በፊቱ መቆም ይኖርብናል። እግዚአብሔር ለቃሉ ታማኝ መሆኑን በማመን እሱን በተስፋ መጠባበቅ ማለብን። ያለንበት ሁኔታ ምንም ቢሆን ምን እግዚአብሔር ታሪካችንን የሚቀይር አምላክ መሆኑን በማስተዋወስ በእግዚአብሔር ተስፋ እንድናደርግም ያስታውሰናል። እግዚአብሔር አምላካችን የነገሩትን የማይረሳ የጠየቁትን የማይነሳ የወደቁትን የሚያነሳ ምስኪኖቹን የማይረሳ አባት ነውና ስለዚህኛም የምስጋና ሊጣንያችንን ለአምላካችን እናቀርብ። ይህ ወንጌል በአለማችን በተለያየ መንገድ ግፍ ጭቆና ስቃይ የሚደርስባቸውን ሰዎች ተስፋ የሚሰጥ ነው። ምክንያቱም ይሄ ነገር አንድ ቀን የሚያበቃ መሆኑ እግዚአብሔርን ሁሉ አይቶ ዝም የማይል መሆኑ ጨቋኞች ገዢዎችን የሚያዋርድ የተጨቆኑትን ዝቅተኞችን ግን ከፍ የሚያደርግ መሆኑንም ያስታውሰናል። ስለዚህ እኛም በእምነት በተስፋ እንድንጠነክርና ወደፊት እንድንመለከት የሚያመለክትና የሚያስተምር ቃል ነው። የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን። አሜን።
የተከበራችሁ አድማጮቻችን በማስከተል ደግሞ እናቀርብላችሁ የዓለም ወጣት ካቶሊክ ሰራተኞች ማህበር ፕሬዝዳንት ከሆነው ወጣት ጋር ያደረግነውን የመጀመሪያ ክፍል ዝግጅታችንን እናቀርብላችኋለን። ራሱን በማስተዋወቅ የዛሬውን ዝግጅት ይጀምርልናል። አብራችሁን ናችሁ እንድትከታተሉን ከወዲሁ እንጋብዛለን።
በመጀመሪያ ለተሰጠኝ ድል ያመሰግንኩኝ ስሜ መምህር ብራኑ ሲናሞ ባላለው። መምህር ብራኑ ሲናሞ መጀመሪያ ምንድን ነው የሚሰራው ከተባለ በፌት የኢትዮጵያ ወጣት ካቶሊክ ሰራተኞች እንቅስቃሴ ምክትል ፕሬዚዳንቱ ነኝ። በማገልገል ላይ እገኝ ነበር። አሁን ግን በአሁን ሰዓት የኢንተርናሽናል ኮርዲኔሽን ኦፍ ያንግ ክርስቲያን ወርከርስ ሙቭመንት ዋና ፕሬዚዳንት ሆኜ ተመርጫለሁ። ወደ ጥያቄዎች ሲገባ የእንቅስቃሴያችን ዋና መስሪያ ቤት ስም ዓለም አቀፍ የክርስቲያን ሰራተኛ እንቅስቃሴ ማስተባበሪያ በመባል ይጠራል። ቀደም ለመግለጽ እንደሞከርኩኝ በእንግሊዘኛው ኢንተርናሽናል ኮርዲኔሽን ኦፍ ያንግ ክርስቲያን ወርከርስ ሙቭመንት በመባል ይጠራል። ይህንን እንቅስቃሴ የመሰረተው ካርዲናል ዮሴፍ ካርዳይን ይባላል። እንቅስቃሴው የተመሰረተው በቤልጅየም ሀገር ነው፣ በ1925 አካባቢ ነው። ይህ እንቅስቃሴ ሊመሰረት ወይም ሊጀመር የቻለበት የራሱ የሆኑ ምክንያቶች አሉ። በተለይ መጀመሪያ ዓለም ጦርነት በፊትና ኋላ የነበሩ የወጣቶች እውነታ የሚኖሩበት እውነታ ጥሩ ስላልነበረ ያንን የተገነዘበው ጆሴፍ ካርዳይን ወጣቶችን ለመርዳት ቆርጦ የተነሳ ካህን ነው። ምክንያቱም በሰዓቱ ወጣቶች ከቤተ ክርስቲያን ርቀው ነበር። ሁልጊዜ ከስራ ወደ ቤት ከቤት ወደ ስራ ነበር ህይወታቸው። ቤተ ክርስቲያንም አይመጡም ነበር፣ ቤተ ክርስቲያንም አይካፈሉም ነበር። ስለዚህ በያሉበት የተለያየ ችግር ይገጥማቸው ነበር። ያንን በማስተዋል ወጣቱ ወደ ቤተ ክርስቲያን መምጣት ካልቻለ ቤተ ክርስቲያን ወደ ወጣቱ ሄዳ አገልግሎትን ማቅረብ ትችላለች፣ አገልግሎትን ማካፈል ትችላለች ለወጣቱ በማለት ይህንን ራይ በመሰነቅ ነው እንቅስቃሴውን ሊጀምር የቻለበት። ምክንያቱም በዛን ሰዓት ከአቅም በላይ የሚሰሩ የጉልበት ስራዎች ነበሩ፣ ጉልበታቸው ያለ አግባብ ይበዘበስ ነበረ። እነኚህ የመሳሰሉ ችግሮች ስለነበሩ በክርስትና ህይወታቸውም ደካማ ስለነበሩ ያንን ነገር በማስተዋል ወጣቱ ከቤተ ክርስቲያን ጋር ሞር እንዲገናኝ ለማድረግ ታስቦ ወይም በክርስትና ህይወታቸው እግዚአብሔርን እንዲያመልኩ እግዚአብሔርን እንዲያመሰግኑ በማሰብ ነው ጆሴፍ ካርዳይን እንቅስቃሴ ለወጣቱ የመሰረተው። በአሁን ሰዓት እንቅስቃሴው በዓለማችን በተለያዩ ክፍሎች ይገኛሉ። በአዲሱ ስትራክቸር 8 ሪጅን ተከፍሎ ይገኛል። አባላት ብዛት ደግሞ በአሁን ሰዓት ከ250,000 እስከ 300,000 የሚደርሱ ወጣቶች አሉ። በእንቅስቃሴ ውስጥ ወጣት ካቶሊክ ሰራተኞች እንቅስቃሴ አሉ። ዋናው ዓላማ ምንድን ነው ወደሚለው ጥያቄ ስመጣ ዋናው ዓላማ ወጣት ክርስቲያን ሰራተኞች እንቅስቃሴ ምንድን ነው? ይህ እንቅስቃሴ የሚያደርገው ነገር ወጣት ካቶሊክ ሰራተኞች እንቅስቃሴ ወጣት ሰራተኞችን ለማስተማር፣ ለመወከል፣ ለማገልገልና ወጣቶች ሰብአዊና መለኮታዊ ክብር እንዳላቸው እንዲገነዘቡ ለማድረግ በወጣቶች መሀል የሚሰራ በወጣቶች ለወጣቶች የተቋቋመ ዓለም አቀፋዊ የካቶሊክ ቤተ ክርስቲያን እንቅስቃሴ ነው በአጠቃላይ ጠቅላላ አርገን ስንገልጸው ማለት ነው። ተልኮ ወንጌልን በወጣ ሰራተኞች በአከባቢያቸውና በጠቅላላው ሰራተኛው መሃል ማሰራጨት፣ ወጣ ሰራተኞችን ከመንፈሳዊና ከቁሳዊ ችግሮች ማላቀቅ፣ ራዩ በመንፈስ በስራ በጓደኝነት አንድ ይሆናሉ ወጣቶች ይህንን በሚያደርጉ ሰዓት፣ ይህም የተሻለ ሰባዊና ክርስቲያናዊ ህይወት እንዲኖራቸው ያደርጋል። አላማው በአጠቃላይ የወጣት ካቶሊክ ሰራተኞች እንቅስቃሴ ለወጣቶች በወጣቶች ሰራተኛው ዓለም የሚከተሉትን ሁለት አብይ አላማዎች ይዘው የተነሳ ነው። ወጣት ሰራተኞች በቤታቸውና በአካባቢያቸው የእግዚአብሔር እጅ ስራዎች እንዲገነዘቡ ማድረግ፣ ለወጣት ሰራተኞች ከሚያጋጥማቸው መንፈሳዊና ቁሳዊ ችግሮች የሚላቀቁበት ዘዴ ይቀይሳል። በአጠቃላይ አላማው ተልኮ ራዩ ይህን ይመስላል። ይህንን እንቅስቃሴ በተለይ በምናራም ሰዓት የራሳችን የምንከተለው ሜቶድ አለ። The truth of faith, በእንግሊዝኛው truth of faith, the truth of reality, and the truth of method ምንላቸው ሜቶዶች ናቸው እነኚህ በእንቅስቃሴያችን የምንጠቀመው። በአጠቃላይ በሲ ጀጅ ኤንድ አክት ማየት፣ ማመዛዘንና እርምጃ የመውሰድ ነው። ምክንያቱም እኛ ወጣቶች ክርስቲያኖች ነን። ለዚህ በዙሪያችን ያለውን የራሳችንን ነገር ማስተዋል አለብን እንደ ክርስቲያን ማለት ነው። ምክንያቱም እግዚአብሔር እኛን ሲፈጥር ወይ ወጣቶችን ሲፈጥር ራሱ አላማ አለው። ምክንያቱም ወጣቱ ክቡር ነው፣ የተከበረ ክቡር እንቁ ነው። የወጣት ህይወት በእግዚአብሔር ፊት የተከበረና እንቁ ነው። እዚህ ያንን ተገንዝበን በህይወታችን ክርስቶስን እንድንጋብዘው፣ ክርስቶስን በህይወታችን እንድናኖርና አካባቢያችን እንድንረዳ ያደርጋል ማለት ነው። ያንን ከተረዳን የሚቀጥለውን ነገር ለማድረግ አንቸገርም ማለት ነው። ስለዚህ ዋናው የእምነት እውነታን መመልከት ነው። ዋናው ያለንበት ነባራዊ ሁኔታ ምን ይመስላል፣ ከእግዚአብሔር ጋር ያለን ቁርኝነት በምን አይነት ሁኔታ መረዳት ምን ይችላል። The truth of experience ያም በዛ ላይ ተመርክሰን ደግሞ ስንመለከት ያለን ልምድ ያለን ተሞክሮ ምን ይመስላል። ስለዚህ ያንን በመጠቀም እነኚህ ነገሮች ለመሰረት በማድረግ ማንኛውም ችግር በሚገጥመን ሰዓት ሲጀጅ ኤንድ አክት በመከተል ተግባራዊ ማድረግ መቻል አለብን። የህይወት ምርመራ ዘዴ የምንለው ማለት ነው። ትልቁ የኛ መሳሪያችን ነው፣ እንቅስቃሴያችን ለማራመድ የምንጠቀመው መሳሪያችን። ምክንያቱም ወጣቶች ማሽኖች አይደሉም፣ ጉልበታቸው መበዝበዝ የለበትም። ወጣቶች ባሪያዎችም አይደሉም፣ ለዚህ የተከበሩ እንቁ ስለሆኑ በእግዚአብሔር ፊት ሁላችንም እኩል ስለሆነን ክቡር ፍጡር ስለሆነን ይህንን ተገንዝበን ማድረግ የሚገባንን ሰርተን ስራ ክቡር መሆኑን ደግሞ ተረድተን ስራን ደግሞ አክብረን ሰርተን ህይወታችንን እንድንቀይርና እግዚአብሔርም ደግሞ በምናገኘው ነገር እያመሰገንን እንድኖር፣ ቤተክርስቲያንን እያገለገለ እንድኖር፣ ወጣቶችን እያገለገለ እንድኖር ያስችለናል ማለት ነው። በአጠቃላይ ስንመለከት በኢትዮጵያ እንቅስቃሴው ምን ያህል ጠንካራ ነው፣ ምን ያህል አባላት አለ፣ እንዴት ነው ወደሚለው ጥያቄ ስመጣ በኢትዮጵያ በአሁኑ ሰዓት የዋይሲደብሊው አባል የወካሳ አባል ከ3000 በላይ አባላት አሉ ብለን መውሰድ እንችላለን። ምክንያቱም እንቅስቃሴው የተጀመረው በ1983 ዓመተ ምህረት ቀድሞ በነበሩ አባላት ነው። ለዚህ ይሄ ደግሞ ዛሬ ላይ የምናየው የእንቅስቃሴው ፍሬ ቀድሞ የነበሩት አባላት በሰሩት ጥረትና በከፈሉት መስዋዕትነት ነው። ለዚህ ትልቅ አስተዋጽኦ አድርጓል ወጣት ካቶሊክ ሰራተኞች እንቅስቃሴ ኢትዮጵያ ላይ። ለዚህ እነሱ ባደረጉት መስዋዕትነት ያው የእነሱ ፍሬ ነው ዛሬ ላይ በኢንተርናሽናል ደረጃ ኢትዮጵያ ተሳትፎ እንድታደርግና እድሉን አግኝታ እንድትካፈል ወይንም በዚህ አገልግሎት ዘርፍ እንድናገለግል እድሉን ልናገኝ የቻል ነው ቀድሞ በተሰሩ ስራዎች ነው። ለዚህ ጥሩ ቁጥር አለን። በኢትዮጵያ በአሁኑ ሰዓት በ7 ሀገረ ስብከቶች ላይ ተስፋፍቶ ይገኛል። አዲስ አበባ ሀገረ ስብከት፣ በሶዶ ሀገረ ስብከት፣ በአድግራት ሀገረ ስብከት፣ በእንደብር ሀገረ ስብከት፣ በወሳና፣ በሀረር እና በመቂ ሀገረ ስብከቶች እንቅስቃሴያችን ተስፋፍቶ ይገኛል እና በአሁኑ ሰዓት ወጣቶችም አመታዊ እቅዳቸውን በመንደፍ በጥሩ ሁኔታ ላይ የሚገኙት በተለይ አዲሱ ቲም በጥሩ ኔታ በጥሩ ቀስቀሴና በጥሩ ኔታ ውስጥ ይገኛሉ እየሰሩ ነው የሚገኙት። እዚህ በዚህ አጋጣሚ እነሱም እንዲበረቱ እና ወደ ተሻለ እንቅስቃሴ ወደ ተሻለ አቅጣጫ እንዲመሩ በዚህ አጋጣሚ መልእክቴን ለማስተላለፍ ወዳለሁ። በዋነኛነት እንቅስቃሴው በኢትዮጵያ የሚያደርገው እንቅስቃሴ ምንድነው የሚሰራው ወደሚለው የወንጌል አገልግሎት ነው። በዋነኛነት ሌላ ነገር አይደለም። የወንጌል አገልግሎት በቤተክርስቲያን ማገልገል ወይንም የወንጌል አገልግሎት በቤተክርስቲያን ማገልገል ነው። ፎርሜሽን and ስልጣና ወይንም መስረታ ማድረግ የወካሰን እንቅስቃሴ በሌለበት ቦታዎች እንቅስቃሴው እንዲደራጅ እንዲመሰረት በማድረግ ስልጣና በመስጠት እነኚህን ስራዎች እንሰራለን። በኢትዮጵያ ማስፋፋት አስፈልግ የሆነ ከተገኘ በዛ መሰረት ጥናት ካደረግን በኋላ እንቅስቃሴውን እናስፋፋለን። በተለይ በአሁን ሰዓት ሀገረ ስብከታችን ቁጥር ከፍ በኢትዮጵያ ሀገረ ስብከቶች ቁጥር ከፍ እያለ ስለመጣ ሁሉም ሀገረ ስብከቶች ላይ እንቅስቃሴ ስለሌለ እንቅስቃሴ በማስፋፋት ላይ ነው የምንገኘው ማለት ነው። በአሁን ሰዓት 7 ሀገረ ስብከቶች አሉ። ከዛም በላይ ደግሞ እንቅስቃሴው ተስፋፍቶ እንዲቀጥል እንፈልጋለን። በመስራት ላይ ያለ ነው። በጅማ ሀገረ ስብከት፣ በሐዋሳ ሀገረ ስብከት፣ በነቀምት ሀገረ ስብከት፣ በጋምቤላ እንዲሁም በባሌ ሮቤ በመሳሰሉት ሌሎች ባልተደረሰበት ቦታዎች ላይ በመስራት ላይ እንገኛለን።
አድማጮቻችን ስትከታተሉት የቆያችሁት ከዓለም ወጣት ካቶሊካውያን ሰራተኞች ማህበር ፕሬዝዳንት ከሆነው ከወጣት ብራኑ ሲናሞ ጋር ያደረግነውን የመጀመሪያ ቆይታ ነበር። ወጣት ብራኑ ሲናሞ በቫቲካን ሬዲዮ ስቱዲዮ ተገኝቶ ይህንን ማብራሪያ ስለሰጠን በራሴ ስምና በሬዲዮ ቫቲካን የሥራ ባልደረቦቼ ስም ከፍ ያለ ምስጋና እናቀርባለሁ። የዚህን ዝግጅት ቀጣይ ክፍል በቀጣዩ ፕሮግራማችን እናቀርብላችኋለን። እንድታዳምጡን ከወዲሁ እንጋብዛለን።
አድማጮች፣ ለዚሁ ዕለት ይሆናል ያልነውን ዝግጅት እዚህ ሊያበቃ ሐሳብ አስተያየት ወይም ሂስ ለመላክ በኢሜይል amartik@vatiradio.va በማለት ለመላክ ትችላላችሁ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።